ይህን አላማ ግሎባል ስታርታፕ አዋርድ የሚባል ድርጅት እነዚህ ውድድር ደግሞ ብሎ አበረታቷል። አፍሪካ ውስጥ አንደኛ ስታርታፕ ተብለን ከዛ በኋላ ነው የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየድ ነው። ቴክኖሎጂው ብቻ ሳይሆን ዓለም ለውጥ ያለን አላማ አይተው የመረጡን ይመስለናል።
በምስረታቸው የመጀመሪያ አካል ላይ የሚገኙ ኩባንያዎች በተወዳደሩበት አንድ ዓለም አቀፍ መድረክ ለሽልማት የበቃው ኪዩቢክ የተሰኘ ኩባንያ ነው።
ተባባሪ መስራቹና ስራ አስፈጻሚው ቅዱስ አስፋው ነው። ለሰው ልጆች ጤና ጠንቅ ሊሆኑ የሚችሉ የተጣሉ የፕላስቲክ ተረፈ ምርቶችን ቀድሞ ከነበራቸው ጠቀሜታ ከፍ በሚያደርግ ለከፍተኛ ዕውቅና ከበቁበት የቴክኖሎጂ ስራቸው አህጉረ አፍሪካን ለማልማትና ለማሳደግ ሁላችንም በየበኩላችን ልናደርግ የምንችለው ነገር አለ በሚል የያዘውን ውጥኑን
ከትውልድ ሀገሩ ኢትዮጵያ ጀምረው እንግዳችን በተለያዩ ተያያዥ ርዕሰ ጉዳዮች ዙሪያ ለምናደራው ጠቀም ያለ ወግ ከአዲስ አበባ በስልክ ይዘነዋል።
የዛሬ እንግዳችን ቅዱስ አስፋው ይባላል። ወጣት ነው እና አንቱ እንዳትሉን ስላለ አንተ ያን እንቀጥላለን። ቅዱስ በወጣትነት እድሜው በትምህርት በስራ ክንውን በተለይም ህብረተሰብን በሚጠቅም ራዕዩ የታጨቀ ነው እና አንቱ መባል በተገባው ነበር። ነገር ግን አንተ በሉን ስላለ አንተ ያን እንቀጥላለን። ቅዱስ ከኛ ጋር ለመወያየት ጊዜህን ስለሰጠህን እጅጉን አድርገን እናመሰግናለን።
በጣም አመሰግናለሁ በዚህ ፕሮግራም ላይ ስላቀረባችሁ።
ቆንጅት በመግቢያው እንዳስተዋወቀችው ስራችሁ ጎልቶ እየታየ ያለ ይልቁንም ደግሞ የጊዜውን ጥያቄ የሚመልስ ይመስላል። አዲስ የሚጀምሩ ልዩ የፈጠራ ክህሎት የታከለባቸው ድርጅቶች ስታርታፕስ ይባላሉ። በዓለም አቀፍ ደረጃ የሚደረገው ውድድር የዘንድሮ ተሸላሚ እስከመሆን ድረስ በቅታችኋል። ለተፈጥሮ አካባቢ ክብካቤ ግድ የሚለው ቴክኖሎጂ ነው የድርጅታችሁ ስራ። እስኪ ምናልባትም የቅርብ ጊዜው ነውና ከእውቅናችሁ እንጀምር። ምንድን ነው ለዚህ እውቅና ሽልማት ያበቃችሁ?
ድርጅታችን ስሙ ኪዩቢክ ይባላል። አንድ ሁለት ዓመት ይሆናል ከተቋቋመ። ከዛም በፊት ዩኒቶስ ስራ ነበረ። በዛን ጊዜ ነው ቴክኖሎጂ ለኛ ትልቅ ትልቅ ለውጥ ያመጣል ለሀገራችን ለአፍሪካን ብለን አስበን እያየ ነው። ኪዩቢክ የሚሰራው በጣም በጣም ከባድ ፕላስቲኮች አሉ ወደ ሪሳይክሊንግ ምንጭ ለማስገባት የሚከብዱ አሉ እና እነዚህ ፕላስቲኮች የወሰደን የሰበሰበን ወደ ግንባታ እናቀርባቸዋለን። ብሎኬቶች ናቸው፣ ኮለሞች ናቸው እና ደስ የሚለው ነገር ስለዚህ ቴክኖሎጂ በጣም በጣም ርካሽ ናቸው። ምንም አይነት ጭስ አያመነጩም፣ አየርም ያጸዳ ነው። እናም ለሀገርም ግንባታ ማዋል የሚቻልበት መንገድ አለው። ስለዚህ ኪዩቢክን ስንፈጥርና ሀገራችንን እንዴት መለወጥ እንችላለን። ያደግኩት አዲስ አበባ ነው። እቺ ከተማ እንዴት ልትሻሻል ትችላለች? ለልጆችም ግን ብዙም አቅም ለሌላቸው እንዴት ጥሩ አይነት ግንባታ እናቀርብላቸው እንችላለን በሚል አይነት አላማ ነው እና ይሄን አላማ በደንብ አድርገን ለዓለም ስናወራ ግሎባል ስታርታፕ አዋርድ የሚባል ድርጅት እንጦ ለምንዚህ ውድድር ትደብም ብሎ አበረታታል። ብዙ ብዙ ልጆች ነበሩ። መጀመሪያ በአገር ደረጃ አሸነፈን፣ ከዛላ በምስራቅ አፍሪካ ሪጅን ውስጥ አሸነፈን፣ ከዛላ ደግሞ አፍሪካ ውስጥ አንደኛ ስታርታፕ ተብለን ተሰየመን ያለፈው አመት። ከዛ በኋላ ነው 3 ወር በፊት በኮፐንሄገን ዴንማርክ ውስጥ የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየን ነው። እኛ የሚመስለን ቴክኖሎጂው ብቻ ሳይሆን ለዓለም ለውጥ ያለን አላማ አይተው ጥረታችንን አይተው እንዴት ያ ጥረት ወደ ተግባር እንደገባ አይተው እና ፖቴንሻሉንም አይተው የመረጡን ይመስለናል።
የጀመራችሁት መቼ ነው? በየትኞቹ ሀገሮች ነው በአሁኑ ጊዜ የምትሰሩት?
ትኩረታችን አሁን ኢትዮጵያ ውስጥ ነው። ይሄ ነው የመጀመሪያ ስለሚያየ ነው ለኪዩቢክ። ከዛ በፊት ግን ሊሴት በሚሰራበት ጊዜ አይቨሪ ኮስትስ ፕሮጀክት ጀምረን ነበረ። ይሄ ፕሮጀክት እንዴት አድርገን ፕላስቲክ ወደ ብሎኬት ለውጠን የተሻለ ትምህርት ቤት መስራት እንችላለን በሚል ጥያቄ ነበር ፕሮጀክቱ የተጀመረ። ከሁለት ዓመት በኋላ 300 ትምህርት ቤቶች አይቨሪ ኮስትስ ተብተናል ገንብተናል። ያን ካየን በኋላ ነው ይሄ ነገር ለትምህርት ቤቶች አይደለም ይሄ ነገር ለአይቪ ኮስ ብቻ መሆን የለበትም ብለን ኪቢክን ያቋቋምን። ኢትዮጵያ ለመረጥንበት ምክንያት ብዙ አሉ። አንዱ ኢትዮጵያዊ ነን፣ አገሬ ለመጀመር በጣም ጓጓ ነበር። ከዛም ውጭ ግን አዲስ አበባ መጥተው ላዩ ብዙ ብዙ ግንባታ የተካሄደ ነው። ስምስ ለስሚንቶ ነው ሁሉ የሚወራው። ከዛም ውጭ ብዙ ቁሻሻ አለ። ያ ቁሻሻ በጣም ብዙ ከመሆኑ የተነሳ አንዳንዴ ወደ ቁሻሻ መጣያም ቦታ አይደርስም፣ ወንዝ ውስጥ ይገባል። አንዳንዴም ወደ እርሻ ውስጥ ይሄዳል። በጣም በጣም መጥፎ ነው። ግን ቆይ ስራታችን ለምንድን ነው ይሄ የሚሆነው? አንደኛው አገራችን ገና ያደገች ነው። ብዙ ሰው በዝቷል፣ ግን ያን ሰው በደንብ አድርገን ማኔጅ ለማድረግ ትንሽ ይቀረናል። ይሄ የኢትዮጵያ ችግር ብቻ አይደለም፣ ዓለም አቀፍ የምናየው ትግል ነው። እንደምታውቁትም ደግሞ አንድ 5 ዓመት በፊት ቆሼ በሚባለው ዋና ቆሻሻ መጣያ ትልቅ አደጋ ተከስቶ ነበር። ያን ሁሉ ለምን ተከሰተ ብለን ስናየው በቃ በዛ ከተማ ያ በጣም በጣም ብዙ ሰው አለ። ሰው በሚበዛበት ጊዜ ደግሞ ቆሻሻ የሚኖር ነው እና ያ እድገቱን ነበር የሚያሳየው። እናም ያን እድገት መቋቋም ገና እንዳልቻለን ነበር የሚያሳየው። እና ይህንን እንዴት አድርገን ይህን ችግር እንዴት መፍታት እንችላለን ብለን ስናስብ ነበረ። እና ኢትዮጵያም ያኔ ጦርነት የተካሄደ ነበረ። ከዩኒሴፍ መምጣታችን ዓለም አቀፍ ዞረናል፣ አይተናል፣ ሰርተናል። አንድ ነገር ሁሉ የምናየው በተለይ በጦርነት ጊዜ ከጦርነት በኋላ ግንባታ ይካሄዳል። እና እኛ ቁጭ ብለን ስናስብ ያየነው ኦኬ፣ ጦርነት ሲያልቅ እንዴት አድርገን አገራችንን በተሻለ መልክ መገንባት እንችላለን ብለን ነበር ያየነው። እና ድርሰቱን የሰጠን ያ አይነት ሀሳብ ነበር።
ቅዱስ እንዳስረዳህን የተጣለና ለጤና ጠንቅ የሆነ የተፈጥሮ አካባቢ ብክለት የሚያስከትል የፕላስቲክ ምርት መልሶ ለጥቅም መዋል ነው ስራችሁ። አፕሳይክሊንግ ትልታላችሁ። ይህ ቴክኖሎጂ እነኚህ ግንባታዎች በዋናነት ለማን ናቸው? ለግለሰብ? ቅድም ትምህርት ቤቶችን የአይቨር ኮስትን ልምዳችሁን ስታነሳ ጠቅሰሃል። ለማንኛውም አይነት ቤቶች፣ ለትልልቅ ህንፃዎች የትኛውን ችግር ነው በዋናነት የሚቀርፈው?
ንግዳችን ቀጥታ ለገንቢ ነው የምንሸጠው። ያም የምናደርግበት ምክንያት ግንባታ ላይ ሰው ሲሆን አንዱ ትልቅ ራስ ምታት እንዴት አድርጌ የሚያስፈልገኝን ማቴሪያሎች ባሰብኩት ዋጋ መግዛት እችላለሁ በሚል ነው። እና ሀገራችን ውስጥ ያ ዋጋ ሁሉ እንደተለወጠ ነው፣ ውጣ ውረድ አለ እና ትልቅ ራስ ምታት ይሰጣል። ስለዚህ ገንቢው ለዝቅተኛ ዋጋ ህንፃ ለመስራት ብዙም አያስብም። ለምን? ምን ሆን አለው ዋጋ ቢጨምርብኝ ግንባታ መሀል ላይ የሚለውን ያያሉ። ስለዚህ እኛ ምን አሰበን፣ እንዴት አድርገን ያን ዋጋ እናወርድላቸው በደንብ፣ ከዛም በላይ ደግሞ ውጣ ውረዱ አይነት ጋራንቲ እናደርገዋለን ዋጋው። ልክ እንደዛ በምናደርግበት ጊዜ አላማችን ምንድን ነው? የምንመርጠው ፕሮጀክቶች አነስተኛ ገቢ ላላቸው ቤተሰቦች ወይም ግለሰቦች እንዲኖሩበት ነው የምንፈልገው። ስለዚህ አሁን ከአዲስ አበባ ቤቶች ማስተዳደር ጋር ብዙ እናወራለን፣ ብዙ እንፈራለን። ለምን? እነሱ አሁን እስከ 1 ሚሊዮን ቤቶች በአመት መስራት ይፈልጋሉ። ግን ትልቁ ችግር የሚያዩት ዋጋ ነው። ስለዚህ ከእነሱ ጋር በመስራት ለእነዚህ ገንቢዎች ጥሩ ማቴሪያል ማቅረብ እንደምንችል፣ በዝቅተኛ ዋጋ ማቅረብ እንደምንችል ያሳየን ያስተማመነን፣ ይህም መጨረሻ ላይ የሚጠቅመው ለዝቅተኛ አቅም ላላቸው ሰዎች ይሆናል። ሁሌ አላማችንም ለዛ እንዲሆን ነው።
ይሄኛውን የፕላስቲኩን ውጤት ለማስለመድ እንደሚጠቅም እንደሚሰራ ለማሳወቅ ችግር ነበረባችሁ? እንዴት ነው ተቀባይነት ለማግኘት?
በሚገርም ሁኔታ ችግር የለንም ነበረ፣ ግን ያም ለምን እንደነበር እናውቃለን። ዩኒሴፍ ይሄን አይነት ቴክኖሎጂ በምንሰራበት ጊዜ ብዙ ጥናት አድርገናል። ተቀባይነት እንዴት ነው ማግኘት የምንችለው? በሚል የኪዩቢክን ግድግዳ ካያችሁት ፕላስቲክ ነው ካላልኳችሁ በስተቀር ያው የተለሰነ ወይንም በድንጋይ የተሰራ ግድግዳ ነው የሚመስለው። ምንም ልዩነት የለውም። ከዛም ተጨማሪ ደግሞ በጣም ጠንካራ ነው። በሙቀት ጊዜ ደስ የሚል ኦር የሚመች ቴምፕሬቸር አለ ውስጥ። በሚበልጥበትም ጊዜ ብርድ አያስገባም። ይህን ይህን ሁሉ ማድረግ ስለሚችል ሰው አይገናዘበውም ሌላ ነገር ነው ብሎ እና ይህን በዲዛይናችን መሰረት የሰራ ነው ስለሆነ ተቀባይነት ቶሎ ነው ያገኘው። አሁን ከጥቂት ሳምንታቶች በኋላ አዲስ አበባ መስተዳደር ጋር የምናሳየው መዋለ ሕጻናት ይኖራል። ብዙ ሰዎች ያለፉ ያዩታል። ለሁሌ ጠይቃቸዋለሁ፣ ይሄ ነገር ምንድን ነው ብዬ ነው ጠይቃቸው። ማን እንደሆን ስለማያውቁ ይሄ ነገር በድንጋይ መሰለኝ የተሰራው ሲሚንቶ ተጨምሮ ምናምን ብለው በደንብ በቃ ሲያወሩ የተለመደውን ነገር ብለው ነው የሚያስቡት። ይህ እኮ ግን እንደሰማሁት በፕላስቲክ ቆሻሻ ነው የተሰራው ብዬ ስጠይቃቸው ሊሆን አይችልም ነው የሚሉት። ስለዚህ ይሄ በጣም ጥሩ ነገር ነው ለኛ። ለምን ተቀባይነት የምናገኘው በተለመደ አይን ሲሰራ ነው እና ለዛ ነው ብዬ አስባለሁ።
መልካም። ቀደም ጨረፍ ወዳደረከው ጉዳይ እንድንመለስ ያደርጋል። አሁን የተናገርከው ቅዱስ መረጃዎችን እንደተመለከትኩት 100% ከተጣለ ፕላስቲክ ነው የሚሰራው ስራችሁ። የከባቢ አየር ብክለትን ለመቀነስ 5 እጥፍ ያነሰ ነው የብክለት የሚያመጣው። 40% ዋጋው ከመደበኛ ግንባታ ከሚጠይቀው ያነሰ ነው። በቀላሉ መገጣጠም ይችላል። በጣም የገነነ እስኪመስል ድረስ ብዙ ጥሩ ነገሮች ይታያሉ። ሙቀትን ማያስወጣ አሰራሩንም ይገልጻል። መርዛማነት የለውም። ከሳት አደጋ የተሻለ የመጠበቅ ይሁሉ ከተጣለ ፕላስቲክ ጭራሽ ሊጎዳ ከሚችል አካባቢን ከሚበክል ለጤና ከፍተኛ ጠንቅ ያመጣል ከሚባል ፕላስቲክ ነው የሚሰራው። እንዴት ጀመራችሁት? ምንድን ነበር የመጀመሪያው ሐሳብ?
ይሄ የተጀመረው በእኔም አይደለም ድርጅት ውስጥ ባሉት ሰዎች አይደሉም። ያኔ ታላቅ ወንድም ብለው በጣም የማከብረው ዩኒሴፍ ውስጥ በጣም ትልቅ ደረጃ የያዘ ሰው አይቨሪ ኮስት ውስጥ ኃላፊ ሆኖ ይሰራ ነበር ለዩኒሴፍ። አንድ ቀን ደውሎልኝ፣ ያኔም ከቆሻሻም ጋር ቢሆን ከግንባታም ጋር ቢሆን እንዲያገናኝ ስራ የለኝም ነበረ። ደውሎልኝ ቅዱስ ቶሎ ብለህ አቢዣን መምጣት አለብህ፣ የአይቨሪ ኮስት ዋና ከተማ መምጣት አለብህ ብሎ በጣም በጣም ጫና ያደርጋብኛል። እና መጨረሻ ላይ ብቻ እንዴት አድርጎ እንደሆነ ባላውቅ የፍላይት ቲኬቴን አግኝቶ ራሱ አስለውጦ ካለሁበት በአቢዣን አሳልፎ ለአንድ ቀን እንድመጣ አደረገኝ። ለምን እንደምመጣም ባላውቅ ኖሮ በጣም የማምነው ሰው ነው። ለአፍሪካ ያለው ራዕይ በጣም በጣም የሚከበር ነገር ስለነበረ ዶክተር አቡባከር ይባላል። ከምዕራብ አፍሪካ የሚመጣ ሰው ነው እና ልክ እንደ ወንድሜ ነው። በጣም ብዙ የተማርኩት ከሱ አለ እና ያኔ ያመጣኝ ጊዜ ላይ ራሱ ተቀብሎ ቀጥታ ወደ ትምህርት ቤት ወስደኛል፣ ወደ አንድ አቢዣን ያለ ትምህርት ቤት እና ትምህርት ቤቱን ያሳየኝና ምን ይመስልሃል አለ። በጣም ገረን ግራ ገባኝ። እውነቱን ለመናገር ብዙ ስለተጓዝኩ ትንሽ ተናደድኩ። ምንድን ነው ይሄ ሰውዬ ከዚህ ድረስ እዚህ ያመጣኝ ብዬ አሰብኩና ምን ጥሩ ትምህርት ቤት ነው አልኩኝ። ይሄ ነገር እኮ ከቆሻሻ ነው የሰራ ነው አለ። ላምነውም አልቻልኩም። ግን ከዛ ኋላ የነበረን ሙሉ ማታ ያወራ ነው እንዴት አድርገን እችን አፍሪካ መለወጥ እንችላለን በሚል ለብዙ ሰዓታት አወራን። በመሄጃ ሰዓት ላይ በቃ አምኜበታለሁ አቡ ነው የምለው፣ አቡ በጣም አምኜበታለሁ፣ ምንድን ነው የሚያስፈልገው አልኩት። አይ ይሄን ያህል ገንዘብ ለምን ብለህ ከአንድ ሀሳብ ፈልግና በደንብ አድርገን ፋብሪካ እንክፈት አለኝ። እና ስራዬ ከሱ ጋር በዛ ነበረ የጀመረው። ያም የፈለግነውን አገኘን፣ ፋብሪካ ተከፈተ፣ ግንባታም ተጀመረ። እና ብዙ ጊዜ በማሳልፍበት ጊዜ እዚህ ፕሮጀክት ላይ አንድ ነገር ያየሁ፣ ድሃ አገር ተብሎ ነው አብዛኛውን አፍሪካን ሀገሮች ሰው የሚያየው። እና ዩኒሴፍም ቢሆን በዛን ጊዜ አቅም የለውም እና እርዳታ ያስፈልገዋል በሚል ነበረ ሁሌ የሚወራለን ነው የምንንቀሳቀሰው። ግን ያየሁት በጣም ተቃራኒ ነበረ። ቆሻሻ ለቃሚው ራሱ ይሄን ያህል ፕላስቲክ ያስፈልገናል፣ በዚህ ዋጋ መግዛት እንችላለን በምንልበት ጊዜ ተደራጅ ሰው ራሳቸው ያመጡልን ነበረ። ትምህርት ቤቶቹን በምንሰራበት ጊዜ አንድ ሁለት ሰው ይገነባና ከዛ ራሱ መጥቶ እቺን ፕሮጀክት እኮ መስራት እችላለሁ ብሎ የራሱን ፕላን ያመጣልን ነበረ። እና ለእኔ ይሄ ያሳየኝ ምንድን ነው ትንሽ ኢንሴንቲቭ ከተሰጠው ተው ብዙ ነገር ሊሰራ ይችላል እና እንዴት አድርጌ ያንንም ኢንሴንቲቭ ለመቶ ሰው ሳይሆን ለሺህ ሰው ሳይሆን ለሚሊዮን ለሚቆጠሩ ሰዎች ማምጣት እንችላለን ብለን ስናስብ ነው የኪዩቢክን አሳብ የመጣልን።
በጣም የሚመስጥ ታሪክ ነው። ቆንጅት ወደ አንቺ ይመለስ።
አሁን ደግሞ እንግዲህ ቅዱስ አስፋው ማን ነው የሚሉ አድማጮች ይኖራሉ ብያስባለሁና ቅዱስ የት አደገ? የት ተማረ? ምን ተማረ? ከኪዩቢክ በፊት ዩኒሴፍን ጨምሮ በተለያዩ ትላልቅ ተቋማት ውስጥ ሰርተሃል እና እስቲ ስለራስህ ጥቂት ለራዲዮ መጽሔት አድማጮች አውጋ።
ቅዱስ ማለት የዶክተር ቅዱስ አስፋው የወይዘሮ ኤልሳቤጥ እንዳለ ልጅ ነው። ወላጆቼ በጣም በጣም ትልቅ ሮል ተጫውተዋል አስተዳደጌ። ሁሌ ባላቸው አቅም የሰጡን ለኔም ለወንድሞቼም የትምህርት እድል ነበር። የሄድነውም ትምህርት ቤቶች በጣም ትልቅ የሚባሉ ነበሩ። ግን አቅሙም ኖሮ ሳይሆን በቃ ይሄ ነው ትኩረቱ ተብሎ ስለታመነበት ነው። ግን አንድ ነገር ከብዙ ወላጆች ለያቸው ብዬ የማስበው ሁለት ነገር ነው። አንድ የትምህርት እድልን ቢሰጡን ውጪም ለመማር እድል ቢሰጡንም አገራችን ተመልሰን እንዴት ያን እድል ለሌላም መስጠት እንችላለን በሚል አይነት ሀሳብ ነበረ ሁሌ የሚመክሩ። ሁለተኛ ነገር ደግሞ መቼም ከእናንተ በታች ያሉትን አትናቁ፣ አክብሩ፣ እናም እድል ስጡ የሚል አይነት በራሳቸው መንገድ ሁሉ ያሳዩ ነበር ከልጅነታችንም ጀምሮ። ያ መቼም አልጠፋም፣ ከልቤም ከሀሳቤም መቼም አይጠፋም ነበረ። እኔ ከኢትዮጵያ የወጣሁት ለዩኒቨርሲቲ ነበረ። ዱክ ዩኒቨርሲቲ የሚባል ትምህርት ቤት አሜሪካ ውስጥ ተማርኩ። ኢንጂኒየር መሆን በጣም እፈልግ ነበረ። እሱንም ከተማርኩ በኋላ ወደ ካሊፎርኒያ ሄጄ ለጉግል ጠርቻለሁ። ከዛም በኋላ ወደ ዋሽንግተን ዲሲ መጥቼ ኮንሳልቲንግ ስራ ለአክሰንቸር የሚባል ድርጅት ስራ ነበረ። በዛን ጊዜ ጥሩ ጥሩ ደረጃን ብደርስም ልቤ ወላጆች ያሉትን መቼም መርሳት አልችልም ነበር። ያኔ ነበረ እንዴት አድርጌ ነው ይህን ሁሉ አሁን የሰራ ስራ ወደ ቤቴ መውሰድ እችላለሁ ያልኩት። ፕሪንስተን ዩኒቨርሲቲ የሚባል ግራጁዌት ማስተር ሴሰሮች አለው፣ በፓብሊክ ፖሊሲ ሰሮች አለው። ከዛ በኋላም ዓለም ባንክ እና ዩኒሴፍ ተቀጥሬ ዓለም አቀፍ ሰውን ወደ ኢትዮጵያ ለመምጣት ብቅቶኛል።
በጣም ጥሩ ልምድም በእውቀትም ማካብተህ ብዙ ነገሮችን ማዛመድ በሚችልበት ሁኔታ ነው ይሄን ድርጅታችሁን ቀደም ብዬ ስማውን ካነሳሁት ፌንዳ ማሪ ጋራ አቋቋማችሁት። ቅድም የወላጆችህን ትልቅ ድርሻ በእናንተ ላይ ያደረጉትን ትኩረት የገለጽከውን ያህል ከዚያም ያለፈ ግን እንደው የቤተሰባዊ ህይወትን ወይም ደግሞ ስለ ሰው ልጆች ያለ አስተሳሰብን የሚመለከት ቀደም ብለን ባነሳነው ኪዩቢክ በዓለም አቀፍ ደረጃ አዳዲስ የሚቋቋሙ ድርጅቶች ለሽልማት በበቁበት ወቅት ሽልማት ስትቀበል ባደረግከው ንግግር በኢትዮጵያ ብቻ ሳይሆን እንዳልከው በብዙ የአፍሪካ ሀገሮች ባህሎችም ውስጥ እንደሚታወቀው ልጅ የሚያድገው በመንደሩ ሁሉ ሰው ነው የሚለውን አስተሳሰብ አንድ ልጅ ሲያድግ የጎረቤት ሰው ሁሉ እንደ ቤተሰብ ተንከባክቦ ተጠባባቂ ተቆጣጣሪ ሆኖ ያሳድጋል ብለህ ለደረሳችሁበት ስራ እንደ መንደር የምትቆጥረው ሌሎች አብረው የሚሰሩበት ሁኔታ ተጠቅሳለህ። በድርጅት በተለይ በአመራር ላይ ያሉ ከኢትዮጵያውያኑ ሌላ ሌሎችንም አያለሁኝ። ኢትዮጵያውያን እዚህ ሀገር ሲሰሩ የነበሩት ሳይቀሩ ወደ ኢትዮጵያ ተመልሰው አብረዋችሁ እየሰሩ ነው። እስኪ ስለ ድርጅታችሁ ባህል ንገረኝ። በተለይ ይህን አስተሳሰብ በተመለከተ ድም ከወላጆች የወሰድከው ሌሎችን መርዳት፣ ለሌሎች ማሰብ ቅድሚያ የምትሰጡት መሆኑን ተናግራችኋል። የስራችሁም ጠባይ ደግሞ ያን የሚጠይቅ ይመስላል። ድርጅታችሁን ባህል ደግሞ በመጠኑ አስተዋውቀን።
በመጀመሪያ ላይ ፔንዳ እና እኔ ሁለታችን ወላጆች ነን። ፔንዳ ሁለት ሴት ልጆች አሏት፣ ወጣት ልጆች። እኔም የሶስት ልጆች አባት ነኝ። እና ኪዩቢክን ለመመሰረት ያሰብነው ልጆቻችን እኛ እድሜ ላይ ሲደርሱ ዓለምን ሲያዩ ወላጆቻችን ጥረት አድርገው እዚህ ደረጃ ሊያደርሱልን ችለዋል ብለው እንዲያስቡም ነው። ይሄ በጣም ወሳኝ ነበር ለኛ ኪዩቢክን ለመመስረት። በምንቀጥርበትም ጊዜ ምን አይነት ሰው ነው የምንፈልገው ብለን በጣም እናስብ ነበረ። ያረፍንበት ውሳኔ አንድ እውቀት መኖር አለበት፣ የሚሰሩትን ስራ በደንብ ማወቅ አለባቸው፣ ልምዱ መኖር አለበት። ግን ከዛም በላይ የኛን አይነት አስተሳሰብ መኖር አለበት። እንዴት አድርጌ ነው ነገን መለወጥ እችላለሁ ብሎ ጥረት የሚያደርግ ሰው መሆን አለበት ብለን በጣም እናስብ ነበረ። ከአራት ሰው ሳይታሰባውን 18 ደርሰናል። ሁሉም ያን አይነት ትኩረት ይሰጡታል ለነገር። ለምን ስታርታፕ የመጀመሪያ 2-5 ዓመቷ ብዙ ውጣ ውረድ አለ። አንድ ሰው ሁሌ ይመክረኝ ነበረ፣ ቅዱስ፣ ጠዋት ላይ ኪዩቢክ ዓለም አቀፍ ልክ እንደ ማይክሮሶፍት ልትሆን ትችላለህ ብለን ልታስብ ትችላለህ። ከሰዓት ደግሞ በቃ ነገ ነገር አለቀልን ብለን ልታስብ ትችላለህ። ለምን ብዙ አይነት ውጣ ውረድ አለ። ሁሌ ወደኋላ በድና ያችን ሳምንት ወይም ያችን ወር ፕሮግሬስ አሳየው ወይ ብለህ ማሰብ አለብህ ይሉኝ ነበር። ግን እሱ ለእኔ ነው ምክሩ፣ ለእኔ ሊሰራ ይችላል። ለምን እኔ ነኝ ከፍሬንዳ ጋር ይህን ድርጅት ያቋቋምኩት። ግን የምናመጣቸውን ግለሰቦች ወደዚህ ድርጅት ልክ እንደዛ ላያስቡ ይችላሉ አይደል? ስለዚህ በምንድን ነው ልክ እንደዛ አይነት አመለካከት ሊኖራቸው የሚችለው ብለን ስናስብ ሁለት ነገር አየን። አንድ፣ የቤተሰብ ሰው መሆን አለባቸው። እኛም ወላጆች ሆነን እንዳየነው አብዛኛዎቹ እኛ ጋር የሚሰሩት እናቶች ናቸው፣ ሴቶች ናቸው፣ በጣም የሚያከብሩ ሴቶች ናቸው። እና ሲቀጠሩ አንድ ኢንተርቪው ኳስ ሁሉ የሚጠይቀው አለ። የፈለገው እውቀት ቢኖረው የፈለገው የተከበረ ሰው ቢሆንም ይህን ጥያቄ በስነ ስርዓት ካልመለሰልኝ ኪዩቢክ ውስጥ ቦታ አለ ያላስብም ነበር። እና ያ ጥያቄ ምንድን ነው? ነገ ኪዩቢክ $1 ቀራት እና ምን ማድረግ አለብን ብዬ ስጠይቃቸው አብዛኛው ምንድን ነው የሚለው ወይም በቃ በኢኮኖሚው ነው የሚለው። አይ በቃ ማለት ነው ለሽ ማቅረብ አለብን ምናምን ብሎ ያወራ። ሌላው ግን የሚለው ኦኬ፣ ከሆነ ተስፋ ያለው ነገር ካየን ደሞዛችንም ለአንድ ወርም ቢሆን ፍሪዝ አድርገን እንደምንም አድርገን ሊቦታ ድርሰን ብሎ ፕሮብለም ሶልቪንግ ውስጥ ይገባል። ልክ እንደዚ አይነት ሰው እኛ ያየ ነው። የእውነት አላማው የገባበት ለደሞዝ ብቻ ሳይሆን አገርን ለመለወጥ ወይንም ነገን ለመለወጥ የተጣጣረ ሰው ነው ብለን ስለምናስብ ነው። ይሄ አይነት ጥያቄ በጣም ለኛ ወሳኝ ሆኖ አግኝተነዋል። እንዳልኩት አንዳንዴ አለቀልን የምንልበት ቀናቶች አሉ። ግን መቼም አስጨንቆን አያውቅም። አክቹሊ በጣም ነው የሚያሰባስበን። ቶሎ ገብተን እንዴት አድርገን ነው ይህን ችግር መፍታት የምንችለው ብለን አብረን ነው የምንሰራው። እና ያ ነው በጣም ባለን ቡድን እናቆራ።
ስለዚህ እንደ ስራ ወይም እንደ ደሞዝ እንደሚከፈልበት ስራ ሳይሆን እንደ ጥሪ አድርገው የሚወስዱ ሰራተኞችን ነው ባልደረቦችን ነው ያሰባሰባችሁት። ሌሎች ወጣቶች ይህንን ስራ የሚመለከቱ በዚህ ስራችሁ ምን ያህል እየተበረታቱ ነው?
በብዙ መንገድ ኪዩቢክ ውስጥ ላሉት ወጣቶች እንዳልኩት የነገን በጣም የሚያስቡ ናቸው። ደግሞ በጣም ለትምህርት ያላቸው ጥማት ልገልጸው የምችለው አይነት አይደለም። ደስ ያሰኘኛል። እኔ 20 ዓመት አሁን ሊሆነኝ ስራ ውስጥ ተሰራ እና አንዳንዴ ይሄ አይነት ጥማት ሁሌ ላይታየኝ ይችላል። ግን በእነሱ ትልቅ ኤነርጂ የምናገኝበት አለ። ግን ከኪዩቢክ ውጪ አንድ ትልቅ ነገር የማየዋለ አሁን ኢትዮጵያ ይህን አይነት ሽልማት አግኝተናል። ለድርጅቱ አገር ውስጥ ለመስራት የሰበሰብነውም ኢንቨስትመንት በጣም ከፍተኛ ነው፣ ታይቶ አይታወቀኝ። እና ብዙ ወጣት መጥቶ እኔ ምንድን ነው የሚለኝ፣ ልክ እንደዚህ እንደሚቻል አላወቅኩም ነበረ። ብዙ ሀሳቦች ነበሩ ይሄን ለማድረግ። አሁን ግን መሆን ይችላል ብዬ ስለማስብ የበለጠ ትኩረት ያደረግኩበት ነው ብሎ ይመጡና ምክር ነው የሚፈልጉት። እቺን ፓወርፖይንት እንዴት አድርጌ ልስራ ይላሉ። ወይንም ስለ ድርጅቴ እንዴት ብዬ ነው ለኢንቨስተር ማውራት የምፈልገው ብለው ይጠይቁኛል። ወይንም እንዴት ነው ገንዘብ ሁሉም ሰው ኢንቨስት ሊያደርግብኝ አይፈልግም ለምንድን ነው ብሎ ይጠይቁኛል። እና ኃላፊነት የማየው እዛ ላይ ጊዜ መስጠት አለብኝ ለነሱ። ለምን የእውነት አገር መለወጥ እፈልጋለሁ ብዬ ካየሁት በኪዩቢክ ብቻ አይደለም ያ መሆን የሚችለው፣ ሌሎችን መሳተፍ አለባቸው፣ ሌላም አይነት ስራ መስራት አለባቸው። እና እኔና ኪዩቢክ በደረስንበት አንድ ጥሩ በጎ ነገር ላይ መስራት የቻሉ ልጆች አሉ ብዬ ካየሁ ያን ጊዜ መስጠት አለብኝ ብዬ ያለው።
ግሩም ነው። እንግዲህ ቆንጀት በተለይ የተፈጥሮ ክብካቤ ግድ የሚለው አይነት ቴክኖሎጂ ጊዜው የሚጠይቀው ቴክኖሎጂ መጥፎን ነገር ወደ ጥሩ ነገር ማምጣት ይቻለ ቴክኖሎጂ ሐሳብ ተይዞ ሊነሳ የሚችለው ጥያቄ ብዙ ይመስለኛል። ብዙ ጥያቄዎችን ማንሳት እንፈልጋለን ሰዓት ገዳቢ ባይሆን እንደው በኔ በኩል አንድ የመጨረሻ ጥያቄ ቀድም ዶክተር አቡባከር የተባለ ወዳጅ እንደውም እዚህ ድርጅት ውስጥ የሌለ ሰው ምክንያት መሆኑን ተቀስ አድርገሃልና ያን ጨዋታችሁንና ወዴት እንደወሰደ የተከታተሉ ይህን ጥያቄ እንድናነሳ ሊጓጉ ይችላሉ። እኛ ሰው ምን ሆኑ አሉ ወይ አሁን ከእናንተ ጋር ለምን መስራት አልቻሉም? በዚያ ዙሪያ የምታነሳው ካለ
አንዳንዴ እግዚአብሔር በብዙ መንገድ ሕይወት ውስጥ ይገባል ብዬ የማስብበት ጊዜ ቢኖር አሁን ነው። ለምን አሁን ዶክተር አቡ በአጋጣሚ የዩኒሴፍ ኢትዮጵያ ኃላፊ ሆኖ ተመድቧል። እሱም ቢሆን ይህን ስራ ያስጀመረው ይኸው እንደገና ተገናኝተን እንዴት አገሯን ለመለወጥ በማውራት አቅቶናል። በጣም ደስ የሚያሰኝ ጊዜ ላይ ነው ያለነው።
የፕላስቲክ ቆሻሻ በመሰብሰብ ስራ የተሰማሩ ነዋሪዎችን ህይወት በሚመለከትስ ምን ትነግረናለህ? ምን ያህል ህይወታቸው ተቀየረ? በተለየ ሴቶቹ
አንዳንዴ ሰው ከአንድ ደረጃ በታች ድሀ ሊሆን ይችላል ብዬ አላስብም ነበረ። ግን ኮሼ ሄጄ የሰውን ሁኔታ ካየ በኋላ ያም ሊሆን ይችላል የሚል በጣም የሚያሳዝን ነገር አይቻለሁ። ኮሼ ማለት እዚሁ አዲስ አበባ ውስጥ ያለ ዋናው የቆሻሻ መጣያ ነው። በጣም ትልቅ ከመሆኑ የተነሳ የአዲስ አበባ ማስተዳደር እንዴት አድርገን ይህን ቦታ ማልማት እና ማሻሻል እንችላለን ብሎ ትልቅ እቅድ ያወጣበት ቦታ ነው። ግን ከዛ ውጪ ኮሼ ላይ መጀመሪያ ጊዜ ሴት ከአባቴ ጋር ነበር። ገና ኢትዮጵያ እንሰራለን ብለን አላወቅንም ነበረ እኔና ፍሬንዳ እና እስቲ ይህን ነገር ሄደን አብረን ብለን እንየው አልኩት። ገብተን ያየነው ለአባቴም ለእኔም አይናችን አላመነው። በሺ የሚቆጠሩ ነዋሪም እዛም ላይ ለቃሚ አሉ። አብዛኛዎቹ ሴቶች ናቸው። ግን ሴት ይሁኑ አንዳንዴ ልታውቁ ማትችሉም። ለምን ከራስ እስከ ጫፍ ቆሻሻ ውስጥ ያሉ ናቸው። በጣም ተቋቁረዋል። በጣም የሚያሳዝኑት ቀንም ማታም ይለቅማሉ። ፀሐይም ይሁን ልክ እንደ ዛሬ አዲስ አበባ እንደሆነችውም በዝናብም ጊዜ ይሁን በዛ ሽታ በዛ ሁኔታ ይለቅማሉ። ለቅመው ምንድን ነው የሚያደርጉት? ለደላላ ይሸጡታል። የሚሸጡትም ዋጋ 1-2-3 ብር ልንለው እንችላለን። በጣም ጥቂት ነው። ግን ከዛ በኋላ ያ ደላላ 10 ብር ይሁን በ20 ብር ይሁን በ50 ብር ይሁን ያቺን ነገር ይሸጣታል። ይሄ ለምንድን ነው የሚሆነው? ይሄ ትክክል አይደለም። ኪቢክ እዚህ ሀገር ቢሰራ ልክ እንደዚህ አይነት ስራስ መሳተፍ የለበትም ብለን በጣም አመንንበት። ስለዚህ ያው ምንድን ነው የምንወያየው ያለው ከመንግስትም ጋር ከአንዳንድ ድርጅቶች ጋር ኪቢክ ፕላስቲክ ቆሻሻ ለመግዛት ዝግጁ ነው። ግን መግዛት የምንፈልገው ቀጥታ ከእነዚህ ሴቶች ነው። እኒህ ሴቶች መደራጀት አለባቸው። ስልጠና መስጠት አለብን። የተሻለ አይነት ቦቴም ይሁን ማስክም ይሁን ለጤናቸው የማይጎዳ አይነት ኢኩዊፕመንቶች መስጠት አለብን እና ኑሯቸውን ማሻሻል አለብን ብለን አስበን አምነንበት ገብተንበታል። ቀላል አይደለም። ይሄ በድርጅት መሰረት በጣም ከባድ ነው። ብዙ ገንዘብ፣ ብዙ ወጪ አለው። ግን እኛ የእውነት የሰውን ህይወት መለወጥ አለብን ብለን ካየን በግንባታው ብቻ ሳይሆን ከአገዛዛችንም መሆን አለበት ብለን አምነንበታል። አሁንም ትልቅ ድጋፍ ያገኘን ነው። በሺ የሚቆጠሩ የሴት ለቃሚዎችን ለማሻሻል የተዘጋጀው
ይሄ ሐሳብ ነው። ጥያቄውን ያመጣው አሁን እንግዲህ የሚጣሉ ድጋሚ ለአገልግሎት የሚውሉ እቃዎች አሰባሰብ መንገድ የተደራጀ መንገድ አለ በኖርክበት ሀገር። ምናልባት እንደዛ አይነት መንገድ ቆሻሻው ጋር ከመግባቱ በፊት በቀጥታ ውዳቂዎችን የመሰብሰብ መንገድ ሊፈጠር እንደሚታይ ነገር አለ። ያሳዘኑን ነገሮች የማስቀረት ዕድሉ ከፍ ያለ ነውና ገና እዛ ቦታ ከመድረሱ በፊት በተለይ የሚደራጁ አሁን ቅድም በገለጽከው መልኩ አንዳንድ ዘዴዎች የሚሰሩ ቢሆን ያ ቆሻሻ የሚጣለው ውዳቂ ፕላስቲክ ሌላ ቆሻሻና ብክለት ውስጥ ከመግባቱ በፊት መሰብሰብ የሚቻልበት መንገድ እንደ ኢትዮጵያ አፍሪካ ባሉ አገሮች ውስጥ ይታያል።
መሆንም አለበት ሊሆንም ይገባል እያ ያለ በመጀመሪያ ላይ ልክ እንደ ቆሼ አይነት ቦታ መኖር የለበትም። ሁላችን ያለንን ቆሻሻ እንደገና መጠቀም ብንችል ቆሼ አይኖርም። ቆሼ የሚያሳየን ምንድን ነው ለጥቅም መዋል ያልቻል ነው የሚለውን ነው። አሁን ቆሼ ከሄዳችሁ የውሃ ጠርሙስ ወይም ሃይላንድ የኢትዮጵያ ሃይላንድ እንደሚባለው አይገኝም። ግን ሁሉም ሰው ሃይላንድ ሲጠጣ እናያለን። ለምንድን ነው ብለን ስናይ ለሃይላንድ ያለው ድርጅት በጣም በጣም ትልቅ ነው። ሰው ሁሉ ይለቅመዋል። ከተለቀመ በኋላ ፋብሪካ ተወስዶ ተፈጭቶ አንዳንዱ ኤክስፖርት ይሆናል፣ አንዳንዱ ወደ ጠርሙስ እንደገና ይለወጣል። እና ያ የሆነበት ምክንያት ማርኬት ስላለው ነው። ግን ሌላ ምን አይነት ፕላስቲክ አለ ብለን ካስተለን ብዙ አይነቶች አሉ። ከፌስታል ብንጀምር፣ ከሻምፖ ማስቀመጫ ብንል፣ የመኪና ተረፋንጎ ብንል፣ ብዙ 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 አይነቶች አሉ። እኒህ ሁሉ ቆሼ ነው አሁን የሚወዱት። ለምን ለጥቅም የዋሉ አደሉ። ስለዚህ እኛ ምንድን ነው የምናደርገው? እዛ አይነት ፕላስቲክ ላይ ትኩረት እንሰጣለን። እሱን ነው የምንገዛው። ከገዛንም በኋላ ባለን ቴክኖሎጂ ወደ መገንቢያ ማቴሪያሎች እንለውጣቸዋለን። ማየት የምንፈልገው መስራት የምንፈልገው እንዴት ነው ቆሼት የሚደርስ በፊት እኒህ አይነት ፕላስቲኮች ከቤት መለቀም የሚችሉት ከዛም መግዛት የምትችሉ የሚለው ነው። ያ ጊዜ ይፈጃል። ኢንቨስትመንቶች ያስፈልጉታል። ብዙ ሌላ መተባበር ያለባቸው ድርጅቶች አሉ። ግን ያ እስከሚቋቋም ድረስ የምንችለውን ያህል ከቆሼ ጀምረን የሰራ ነው።
የመጨረሻ ልናደርገው እንችላለን። ሌላ ከሌለ አሉላ፣ ቅዱስ አስፋው እንግዲህ በዚህ በወጣትነት እድሜ በተለይም እስካሁን የኪዩቢክን ራዕይ ይዞ በተጓዘው መንገድ ምን መሰናክል አጋጠመው? ከነዚህ መሰናክሎችስ ምን ተማረ? ለሌሎች እንዲህ አይነት መሰል ራዕይ ይዘው ለሚነሱ ወጣቶች ዛሬም ነገም ጥረትን ለመቀጠል ምንድን ነው የሚያበረታታ?
ብዙ መሰናክሎች አጋጥመውኛል። ብዙ ጊዜ ወድቄያለሁ። በኪዩቢክን ብቻ ሳይሆን በህይወት ያለ ነው መሰናክል። ዋናው ነገር ሁሌ የሚነገረኝ መውደቅ አይቀርም እንዴት እንደምትነሳ ነው ወሳኙ ይባል ነበር። አንድ እንቅፋት በሚያጋጥመኝ ጊዜ ራሴን የምጠይቀው ያን እንዳይደገም ወይንም ያን እንዴት ማሻሻል እንደምችል መማሬ ነው ትልቁ ነገር። እናም ለወጣቶች ሁሉ ማየት ያለባቸው አሜሪካ ውስጥ አሁን ትላልቅ የቴክኖሎጂ ድርጅቶች ሁሌ ሰራተኞቻቸውን የሚነግሯቸው ብዙ ጊዜ ውደቁ ግን ቶሎ ተነሱ የሚሉት ነገር አለ። ወይም በእንግሊዝኛ ፌል ኦፍን ይላሉ። ያልተለመደ አይነት አስተሳሰብ ነው ለሀገራቸው። እንዴት ላለመውደቅ እንዴት መሰናክሉን አትዩት የሚል አይነት አስተሳሰብ አለን አንዳንዱ። በዛ ላም ነው መውደቁ በጣም በጣም ትልቅ ትምህርት የሚያስተምር ነገር ነው። በአባቴን በእናቴ የሚወሱ ሲያጫውቱን በዛ አይነት ምሳሌ ነው የሚነግሩን አንዳንዴ። ስለዚህ ከሁሉም ነገር መውደቁ ጥሩ ነው፣ ተማሩበት እና አነሳሳችሁ ነው ዋናው ውጤት የሚያሳየው ያለው። በተለይ በኪዩቢክ ላይ እኔ ትልቅ ትምህርት ተማርኩ የምለው ስለራሴ ኩራት የትም ቦታ አያደርስም። አንድ አዲስ ነገር በሚጀመርበት ጊዜ እምቢ ወይንም አልፈልግም ወይንም ማነህ መባሉ ከእሺ ሁሌ ይበልጣል። ኢንቨስተሮች በማገኝበት ጊዜ አሁን ከ700 በላይ ኢንቨስተሮች አነጋግሬ ያለው በሁለት አመት ውስጥ ከዛ ውስጥ 20 ነው እሺ ያለው። ስለዚህ እምቢ ስለተባላችሁ ተስፋ አትቁረጡ። እምቢ ማለት ኦፖርቹኒቲ ነው። ሁሌ ጠይቁ። እምቢ ከተባላችሁ ለምንድን ነው እምቢ የምትሉት? ወይንም እሺ የሚል ልታውቁ ትችላላችሁ ወይ ልታስታውቁ ትችላላችሁ ወይ ብላችሁ ያን ልክ እንደ ኦፖርቹኒቲ መጠቀም አለባችሁ። ኪዩቢክ እስካሁን የደረሰበት ደረጃ በኢንቨስትመንት የሚሆን በራውም ይሆን ሰው ስለረዳን ነው። እኛ ሁሉንም አዋቂ ሆነን አይደለም፣ ሁሉንም ቻችን ፈጠን አይደለም። በጣም በጣም ጠንካራ ሰፖርት ሲስተም ስላለን ነው። እና በዛ አይን ሁሌ ማየቱ ወሳኝ ነው።
ለመሆኑ ፋብሪካችሁ የት ነው ያለው ቅዱስ?
ፋብሪካችን አዳማ ኢንዱስትሪያል ፓርክ ውስጥ ነው። ከአዲስ አበባ 160 ኪሎ ሜትር ወጣ ይላል።
ሌላ አፍሪካ ሀገር ውስጥ አለ ከአዲስ አበባ ሌላ?
በቃ ኢትዮጵያ ነው መጀመሪያ የጀመርነው። ከሚቀጥለው ዓመት በኋላ ደግሞ ሌላም ሀገሮች ለማየት ጊዜ እንሰጣለን።
መልካም ቆንጀት፣ ይህን ለየት ያለ ጉዳይ የሚመለከቱ ጥያቄዎቻችን ያለቁ አይመስልም። ነገር ግን ሰዓታችን ይገድበናልና የዛሬውን እዚህ ላይ ቋጭተን ባይሆን በሌላ ጊዜ ቅዱስ ወዲህ ወደ ዩናይትድ ስቴትስ እግር ጥሎ ስትመጣ ወደ ስቱዲዮ ጋብዘን ቀረብ ብለው ለሚጠየቁ ጥያቄዎች ቆንጀት ቀጠሮ ሰጥተን ብናሰናብተው ምን ይመስልሻል?
እሺ ቅዱስ አስፋው የኪዩቢክ ተባባሪ መስራች ለሰጠህን ሰፋ ያለ ጊዜ በጣም አድርገን እናመሰግናለን። መልካም እድል።
ብዙ ተስፋ ያለው በብዙ መንገድ ምሳሌ የሚሆን ድርጅት ነው። የተለየ ፈጠራ የሚሞክሩ የሚያስቡ አድማጮቻችን ብዙ ቁም ነገር የሚገበዩበት ወግ ይመስለናል። ተስፋ እናደርጋለን መልሰን እናገኛለን።
ደስ ይለኛል።
ዜር ይስጥልን።
በጣም አመሰግናለሁ።